ያለ ነው ወይም ደግሞ በተከታታይ የነበር ነው። ከዛ በፊት በተወሰኑ ሳምንታቶች ወንድማችን ሲራ፣ ከዛ በኋላ ደግሞ ወንድማችን አቢ መተው አገልግለውን እንግዲህ በመሃል ትንሽ ብሬክ ወስደን ነበረ ማለት ነው። እና አሁን ተመልሰን ወደዛ ወደ ጀመርነው ሀሳብ እንሄዳለን። እና የምንመለከተው ክፍል የማቴዎስ ወንጌል ላይ ያለውን ጌታችን ኢየሱስ ክርስቶስ ያስተማረውን የአባታችን ሆይ ጸሎትን ነው የምናየው። እና ዛሬ የያዝነው ሀሳብ የዕለት እንጀራችንን ስጠን ዛሬ የሚለው እንግዲህ አረፍተ ነገር እንበለው እሷን ነው የምንመለከተው። እና እስካሁን ድረስ ስንመለከት ከዚህ በፊት አራት ክፍሎችን አይተናል። በሰማያት የምትኖር አባታችን ሆይ ከሚለው ጀምረን አራት ክፍሎችን አይተናል። አሁን በዚህ ውስጥ የምናየው እንግዲህ የእግዚአብሔርን ለእኔና ለእናንተ አባትነቱን ብቻ ሳይሆን ነገር ግን በእያንዳንዱ ነገራችን ውስጥ ግድ የሚለውን አምላክ አብረን የምንመለከትበት ነው እና የማቴዎስ ወንጌል ምዕራፍ ስድስት ላይ እንግዲህ ኢየሱስ ክርስቶስ ለደቀ መዛሙርቱ እንግዲህ እናንተስ እንዲህ ጸልዩ ብሎ ምዕራፍ 6 ቁጥር 9 ጀምሮ ያለውን አነበዋለሁኝ። እንደዚህ ይላል፣ እንግዲህ እናንተ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል ክብርም ለዘላለሙ አሜን። ስለዚህ ይሄ እንግዲህ ኢየሱስ ክርስቶስ ለጸሎት በምን አይነት እንግዲህ በዚህ ሀገር ብሉ ፕሪንት ይሉታል እና እንዴት አድርገን መጸለይ ያለብን የሚለውን ነገር ፍሬምወርክ ሰጥቶናል፣ እንዴት መጸለይ እንዳለብን። ስለዚህ በሰማያት የሚኖረውን አባት ረቂቅ ምጡቅ ደግሞም ቅርብ ነው ብለን ተመልክተን ነበረ። ከዛ ስንቀጥል ደግሞ ስምህ ይቀደስ ብለን ስንል የስሙ ማንነት የራሱ መገለጫ ነው። ስለዚህ በብሉይ ኪዳን እግዚአብሔር ራሱን ሲገልጥ የነበረበት ማንነት በአዲስ ኪዳን ውስጥም እንዲሁ የእሱን ማንነት ሊገልጹ ሊያሳዩ የሚችሉ እውነታዎችን ተመልክተን ነበረ። ከዛ በኋላ መንግስትህ ትምጣ ብለን ስንል አሁን የምትገዛውን መንግስት በእኛ የምትገዛውንና የምትመጣውን አንድ ላይ ለማየት ሞክረናል እና ከዛ ደግሞ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ስንል እንግዲህ ከእግዚአብሔር ሐሳብ ጋር ለመስማማት ራሳችንን መስጠት የሚጠይቀውን ያንን ጸሎት ከዚሁ ጋር እንግዲህ አያይዘን አሁን ደግሞ በሰማይ የሆነችው ፈቃዱ በምድር ስትሆን ብቻም ሳይሆን ነገር ግን ፈቃዱን የሚከውንበት የሚፈጽምበት መንገድ አለው። ያውም በዕለት ተዕለት ኑሯችን ውስጥ እግዚአብሔር ጣልቃ እየገባ የምንዘምራቸው ጥሩ ጥሩ ዝማሬዎች አሉ አይደለ? በዕለት ተዕለት ኑሯችን ጣልቃ እየገባ ምናምን ብለን የምንላቸው እና ግን የዕለት እንጀራችንን ስጠን ዛሬ ብለን ስንል እንግዲህ የእግዚአብሔርን መግቦት ታማኝነቱንና የእኛን ባላደራነት ከታች የሰጡትኝ ሌላኛው ንዑስ ርዕስ ነው። የእግዚአብሔር መግቦት ታማኝነቱና የእኛ ባላደራነት በዚህ ውስጥ የምናየውና የምንመለከተው ነው። ስለዚህ ኢየሱስ ክርስቶስ ዋና ዋና የሆኑትን የጸሎት በጣም ወሳኝ የሆኑትን ነገሮች ከላይ ያስቀምጦልናል። በሰማያት የሚኖረውን አባት፣ ስሙ መቀደስ እንዳለበት፣ መንግስቱ የምትመጣ እንደሆነች፣ ለፈቃዱ መኖር እንዳለብን እነዚህን ነገሮች በዝርዝር ካስረዳ በኋላ ለሰው ልጅ አሁን ትልቁ ደግሞ ወሳኝና አስፈላጊው ነገር የሚያስብለት ያስፈልጋል አይደለ? እግዚአብሔር ያስብልናል ብለን ስንል የአባትነት ማንነቱ በጣም አሳቢ ስለሆነ በዚህ ሀሳቡ ስንመለከት እኔና እናንተ የእሱ ጥገኞች ነን። ከእርሱ ውጪ ሊያኖረን የሚችል ምንም ነገር የለም። ባለፈው ቅዳሜ ቀን የተመለከትነው የዮሐንስ ወንጌል ምዕራፍ 15 ነበር አይደለ? በወይን ግንዱ ላይ ጥገኛ የሆኑ ቅርንጫፎች ማፍራት አለባቸው፣ ፍሬ ይታይባቸዋል የሚለውን ሀሳብ ተመልክተናል እና ይሄ እንግዲህ በእግዚአብሔር ላይ ያለንን ጥገኝነት የእርሱ ስጦታዎች የምንቀበል መሆናችንን ብቻም ሳይሆን ባለ አደራዎችም ጭምር ነን። እስኪ ባለ አደራ እንበል እስኪ፣ ባለ አደራዎችም ጭምር ነን። ይሄ ጸሎት ራስ ተኮር ጸሎት አይደለም። አይታችሁ እንደሆነ እንጀራችንን አይደለ ስለ ብዙ ቁጥር ነው የሚያወራው አይደለ? ስጠን ለሁሉም የሚሆን ግለኝነት ላይ ያተኮረ አይደለም። ይሄ በጣም ሰልፍ ሴንተርድ ይሉታል አይደለ? በዚህ በፈረንጅኛው ቋንቋ በጣም ራስ ተኮር የሆነ ራስ ወዳድ የሆነ ማንነትን የሚያሳይ አይደለም። ይሄንን ነገር ሳስብ በጣም ከሰው ልጅ ውድቀት ጀምሮ እንዲሁ በወፍ በረር ስታስቡ ሰው ውድቀቱ ራሱ ከምግብ ጋር የተገናኘ ነው አይደለ? በመብላት ነው የወደቀው ሰው። አዳምና ሔዋን ሔዋን ያንን ፍሬ ወሰደች፣ በላች፣ ለባሏ ሰጠችው፣ ወደቁ። የእግዚአብሔርን የማዳን እውነት ሲገልጥ እግዚአብሔር ደግሞ ለአብርሃም ከዛም ደግሞ ለዘሩ የገባውን ኪዳን ሲፈጽም በዘጸአት መጽሐፍ ውስጥ የመጨረሻው ህዝቡን የዋጀበትን መንገድ ስንመለከት የፋሲካን እራት በመብላት ነው እግዚአብሔር ነፃ ያወጣቸው። የእስራኤል ህዝብ በምድረ በዳ ያደርግ በነበረው ጉዞ ውስጥ በጣም ቁልፍና በጣም አስቸጋሪው ለነሱ አስቸጋሪው ነገር የምግብ ጉዳይ ነበር አይደል? ከምግብ ጋር የተገናኘ ነው። ኢየሱስ ክርስቶስ ሲፈተን የተፈተነበትን አንድ ፈተና ታስታውሳላችኋል። ድንጋዩን ዳቦ አድርግ የሚል ፈተና ነበር አይደለ? ስለዚህ በጣም ይሄ የዕለት እንጀራችንን ስጠን የሚለውን ቁጭ ብላችሁ ብታስቡት በጣም ብዙ ትርጉም አለው። ኢየሱስ ክርስቶስ በጣም ወሳኝ የሆኑ ነገሮችን ሲያደርግ ስትመለከቱ የሰርጉ የቃና ዘገሊላው ሰርግ ላይ የምግብ ነክ የሆኑ ነገሮች በነበሩበት ቦታ ላይ ነው አይደለ? ውሃውን ወደ ወይን ጠጅ የለወጠው ማለት ዝም ብዬ ኮኔክት ሳደርገው ማለት ነው። በጣም ወሳኝ የሆኑ ነገሮችን ለሰዎች ምሕረት ሲያደርግ በፈሪሳዊው ቤት ተቀምጦ ማዕድ ላይ ሆነው ሳሉ አንዲት ሴት ገባች ይላል አይደለ? የገባች ጊዜ ማዕድ ላይ ሆነው ነው የገባችው። በጣም የተገናኘ ነገር አለው። የዘኪዎስን ወደ እርሱ ለመመለስ እግዚአብሔር ሲያስበው ከዛፍ ወርዶ ወደ ቤትህ እንሂድ ብሎ ሲለው በማዕድ ላይ ተቀምጠው እኮ ነው ዘኪዎስ ንስሐ ሲገባ ከሰው በግፍ የወሰድኩትን ነገር በአራት እጥፍ እመልሳለሁ። ከምግብ ጋር በጣም የተገናኘ ነው። ኢየሱስ ክርስቶስን ይሁዳ አሳልፎ ሲሰጠው ታስታውሱ እንደሆነ በወጭቱ ውስጥ እጁን አብሮኝ የሚከት ብሎ ነው አይደል ያለው? በጣም ከምግብ ጋር የተገናኘ ነው። ይሄ የዕለት እንጀራ ወገኖች በጣም ለእኔና ለእናንተ ሜይ ቢ እኔና እናንተ አሜሪካን ስለምንኖር ፍሪጅ ስንከፍት ፍሪጃችን ምን ልብላ እንጂ አገኘሁን ወይ አይደለም ጥያቄው። እንደዛ አይደለ? ያ ነው በጣም እኔና እናንተ ልጆቻችን ቤት ውስጥ መጥተው እንደው አባትና እናቴ ምግብ ገዝተው ይሆን ወይ ብለው አይደለም የሚያስቡት። ይህንን ነገር ለመመልከት ሳስብ በጣም አንድ ነገር አሰብኩኝና በአጠቃላይ በአሜሪካና በዓለም ውስጥ ከምግብ ጋር የተገናኙ በተለይ ደግሞ የምግብ ብክነት በጣም አለ። በጣም ነው የገረመኝ። እንግዲህ ጉግል እድሜው ይርዘም ይባል አይባል አላቅም እና ጉግል ጋር ሄጄ የምግብ ብክነትን በተመለከተ ሰርች ሳደርግ በጣም ያገኘሁት ነገር አስደንጋጭ ነው በጣም ይሄንን በአሜሪካን ውስጥ የምግብ ብክነት በአጠቃላይ ማለት በአመት ከ30% እስከ 40% የሆነው ምግብ ይባክናል። ይህንን በክብደት ሲሰላ 133 ቢሊዮን ፓውንድ 59.4 ሚሊዮን ሜትሪክ ቶን። ይህንን አብሴው ነው የሚያስረዳን ምን እንደሆነ። ቁጥሩን ነው በገንዘብ ሲለወጥ 161 ቢሊዮን የአሜሪካን ዳለር የሚባክ ነው በአመት 161። ከዛ ደግሞ ያ ብቻም አይደለም፣ ይህንን ምግብ ወስደው ሲጥሉት ይሄ ላንድ ፊልዱ ላይ በጣም የሚፈጥረው የአየር ብክለት በራሱ ከዚህ ጋር ተያያዘው የውሃው ብክነት ከዚህ ጋር የተያያዘው ደግሞ 52 ቢሊዮን በላይ የሆነ ውሃ በሊትር ማለት ነው ይባክናል። ይህንን ወደ ዓለም አቀፍ ደረጃ ደግሞ ስናሰላውና ስንወስደው በዓለም አቀፍ ደረጃ የሚባክነው ምግብ ሌሎችን ሀገራቶችስ እንዴት ይመግባል? ምን ያህሉን ሊመግብ ይችላል? የሚል አሁን ያው ኤአይ በጣም እንትን ነው ታውቃላችሁ፣ ቀላል የሆነ ሌላ ጥያቄ ትጠይቁታላችሁ። እና በዓለም ዙሪያ የሚባክነው የምግብ መጠን በጣም ከፍተኛ ነው። ይህም የሚባክነው ብክነት በየዓመቱ ለሰዎች ፍጆታ ከሚመረተው ምግብ ውስጥ 1/3 ማለትም 1.3 ቢሊዮን ቶን ይጠፋል፣ ይባክናል። በዓለም ላይ የመመገብ አቅሙ ይሄ በዓለም የሚባክነው ምግብ በአሁኑ ወቅት በዓለም ላይ ይሄ በቂ ምግብ የሌላቸው 800 ሚሊዮን ሰዎች አሉ። አሁን የሚባክነውን ምግብ ወደ እነዚህ ሰዎች ብናዞረው ሁለት ጥፍ የሚበልጡ ሰዎችን ማለትም 2 ቢሊዮን ሰዎችን ሊመግብ የሚችል ምግብ ነው የሚባከል። ስለዚህ ቤታችን ውስጥ የምንጥለው ይሄ ስታቲስቲክስ ውስጥ እኔና እናንተም አለ። ስለዚህ ቤታችን ውስጥ አውጥተን የምንደፋው ምግብ ወደ 2 ቢሊዮን ሰዎችን ሊመግብ ይችላል። ስለዚህ እነዚህ ነገሮች ሁሉ سنመለከት በአጠቃላይ ምግብ ለሰው ልጅ በጣም ወሳኝ የሆነ ነገር ነው። ያንን እንግዲህ ኢየሱስ ክርስቶስ የለት እንጀራችንን ስጠን ብሎ ሲል የኔና የናንተ ህይወት ጥገኝነቱ ከምንበላውም ያለፈ ነው። ስለምግቡ ብቻ አይደለም ከምንበላውም ያለፈ ነው። ስለዚህ የለት እንጀራችንን በእግዚአብሔር ላይ ጥገኛ መሆናችንን ያስተምረናል። ይሄ ማቴዎስ ወንጌል ቅድም መጸሎት መግቢያችን ላይ ያነበብኩት ቃል ማቴዎስ ምዕራፍ 6 ከ32 እስከ 33 ባለው ሐሳብ ውስጥ እግዚአብሔር እነዚህ ነገሮች ሁሉ ለማግኘት አጥብቀው ይሻሉና ብሎ ስለ አሕዛብ ይናገራል። ነገር ግን ብሎ ለሚሰሙት ደቀ መዛሙርቶች ሲነግራቸው ምን ይላል? የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቁን ፈልጉ፣ እነዚህም ሁሉ ይጨመርላችኋል። ማቴዎስ ወንጌል ዘው ምዕራፍ 6 ቁጥር 8 ላይ እነርሱን አትምሰሏቸው ብሎ ስለ አሕዛብ ይናገርና አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃል። ኢየሱስ በሚናገርበት አውድ ውስጥ በጥንቱ ዘመን ስለ ምግብ ሲናገር የእውነት ሊተራሊ ምግብ ሰዎች አልነበራቸው። ምን እንደሚበሉ ምን ሊበሉ እንደሚችሉ በጣም ግራ ይጋቡ ነበር። በዛ ሁኔታ ውስጥ ነው ኢየሱስ ክርስቶስ ስለ ምግብ ሲናገር የለት እንጀራችንን ማለት ከእግዚአብሔር ጋር ያለን ግንኙነት የየለት በርሱ ላይ ያለንን ጥገኝነት የሚያሳይ እግዚአብሔር እርሱ ላይ ትኩረት ማድረግ እንድንችል እኔና እናንተ ምን በላው እርግጥ አልጎደለብንም በዚህ ባለንበት አውድ ውስጥ ማለት የምንለብሰውም አለ አረለ ክሎዜታችንን سنከፍተው ምን ልልበስ የሚል ጥያቄ ነው ወደ አይምሯችሁ የሚመጣው እንጂ እንደው ከየት ላምጣ አይደለም ምን ነው የተረፈን ስለሆነ የተረፈን ነገር ስላል። ስለዚህ እግዚአብሔር የኔና የናንተን ፍላጎት ከነገሮቻችን ይልቅ ወደ እርሱ እንድናደርግ የኔና የናንተ ተቀዳሚው የልባችን መሻት መሆን ያለበት በርሱ ላይ ያለን ጥገኝነት በየለቱ እንደሆነ አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ብሎ በዚሁ በምዕራፍ 6 ነው ውስጥ ነው ይሄንን ሁሉ ነገር የሚነግራቸው። ስለዚህ ይሄንን ስናደርግ ይሄ ጸሎታችን የኔና የናንተን ልባችንን ፍላጎታችንን ወደ እርሱ እንዲያዘነብል የሚቀርጽበት ጸሎት ነው። ዝም ብለን ስላልነው ብቻ የምንለው አይደለም። አንዳንድ ጊዜ ልማዶች የሆኑብንና አንዳንድ ነገሮች ትርጉሙ እናጣለናል በዛው ውስጥ ያለውን ነገር። ነገር ግን እግዚአብሔር በየለቱ የኔና የናንተ ዋና የሆነው የመኖራችን ምክንያት እንደሆነ ለየትኛውም ህይወት የሚያስፈልገን ያንዳንዱ ነገር ከእግዚአብሔር እጅ የሚመጣ ነው፣ እግዚአብሔር የሚሰጠን ነው። እንደዛ ይባላል። አንዳንድ ጊዜ ሀገር ቤት ውስጥ ሰዎች በጣም ከዝቅተኛ ኑሮ ወደ ከፍተኛ ኑሮ ይገቡና የሆነ ጊዜ ላይ ይታመማሉ አይደል? እዛ አይ ሳይበላ ይባላል። ያ በጣም የእግዚአብሔር ቸርነት ማለት ጤናውንም የሚሰጥ እግዚአብሔር ነው ማለት ነው። አሁን በማረፊያው ጊዜ ይባላል። ኢየሱስ ይያለን እና ያስተማረን ያለው ይሄ ጸሎት ይሄ በራስ መብቃት የሚባለው ነገር በቃ እንድንቶ ማለት የርሱ ጥገኛነን ጥገኛነታችንን ማሳያ ነው። በራሳችን ጥንካሬ በራስ መተማመን ኦፍ ኮርስ ልጆቻችንን እንላቸዋለን አይደለ? ግን ይያልናቸው ያለው ግን በዛኛው ይሄ በራስ መተማመን የሚለው እግዚአብሔርን ከእይታ አውጥተን አይደለም። ግን ይሄኛው ግን የእውነት በርሱ ላይ ያለን ጥገኝነት እኔና እናንተ በእግዚአብሔር ፊት የለት እንጀራችንን ዛሬ ስጠን ብለን ስንል የእውነት ሰርተን ስለመጣን ነው የምንኖረው ብለን እንዳናስብ ከዛ ጀርባ ያለ የኔና የናንተን ጤና የኔና የናንተን ሰላም የኔና የናንተን ኑሮ የሚጠብቅ ታማኝ የሆነ እግዚአብሔር ስላለ እንጀራ ወገኖቼ የለት ተለት መግቦት ምልክት ነው። ህይወታችን ለኛና ለናንተ በእኛ እጅ ያለች ሳይሆን በእግዚአብሔር እጅ ያለች ነች። አስተውሳላችሁ ሉቃስ ወንጌል ባለሳስ ምዕራፍ 12 ላይ ያ ሰውዬ በጣም ጎተራውን ካሰፋ በኋላ ከምግብ ጋር የተገናኘ ማለት ነው ነገሮችን ሁሉ ካስተካከለ በኋላ ለራሱ ምን አለ? ዛሬ ነፍሴ ይረፊ አይደል? በሰላም ይረፊ በቃ ቢጠጪ ደስ ይበልሽ ብሎ አላት ይላል። ግን በዛው ምሽት ላይ የሞት መልአክ መጥቶ ምን አለው ይላል? አንተ ሰነፍ አይደለም ይለው? የኔና የናንተ የህይወታችን ቁልፍ የሆነው ነገር የባንክ ሂሳባችን አይደለም፣ እውቀታችን አይደለም፣ ችሎታችን አይደለም፣ የትኛውም ነገር እኔና እናንተ ዋጋ የምንሰጣቸው እነዚህ ሁሉ ነገሮች አይደሉም። ቁልፉ ብቸኛው ነገር በእርሱ ላይ ያለን ጥገኝነት ነው። ይህን ትምህርት ስንጀምር በሉቃስ ወንጌል ነው የጀመርነው እና ሉቃስ ወንጌል ምዕራፍ 11 ላይ አንድ በኩለ ሌሊት ሄዶ ባልንጀራውን በር ያንኳኳውን ባልንጀራ ነው ያሰብነው እና እዛ ላይ አንድ በጣም ጠንከር ያለ ቃል ተጠቅም የነበረ የእኩለ ሌሊት ለማኝ የሚል እኛ ነን አደለ? አደለንም ካላችሁ አደለን። ምክንያቱም ጥገኞች ስለሆነን ማለት ነው። እኩለ ሌሊት ማለት እኮ በቃ እኮ ምንም ልታደርጉ የማትችሉበት ጊዜ ማለት ነው። በዛ ውስጥና በዛ ወቅት ውስጥ የእሱ ሕያው የሆነው እጅና ምሕረት ካልተዘረጋልን በስተቀረ እኔና እናንተን የሚያስፈልገንን ነገር ሊያደርስልን የሚችል ደሊቨሪ ኡበር የለ፣ አማዞን የለ፣ ምንም በቃ ከዛ ውጪ ሊሰጠን የሚችል ነገር የለም። ወገኖች፣ እኔና እናንተ የሁሉ ነገር መገኛና ሰጪ የሆነውን እግዚአብሔርን እንታመን ዘንድ የዕለት እንጀራችንን ዛሬ ስጠን ብለን ስንጸልይ በእውነት በማስተዋል እንድንጸልይ። ጸሎት ጥገኛ ያደርገናል። ጸሎት ትዕቢተኛ አያደርገንም። ይሄ በየዩቲዩብ በየምናምን የምታዩቸው በጣም ትዕቢት አፍንጫቸው ላይ ደረሰ አይነት ነቢያቶች አይደለም፣ እንደዛ አይደለም የሚያደርገው። ጸሎት በጣም ትሁት ነው የሚያደርገን። በጣም ይሄ እግዚአብሔርን ፊት ለፊት ሄዳችሁ ነግሬሃለሁ አምጣ አይነት ነገር ሙግት ማለት ነው፣ አጉል መዳፈር አይደለም። የዕለት እንጀራችንን ስጠን ብለን ስንል አቅም የለሽ ነኝ፣ በቃ እኔ ጉልበት የለኝም፣ ከአንተ ውጪ እኔን ህይወት ሊሰጠኝ የሚችል ምንም ነገር የለም። የምንጠይቀውን የምንለምነውን ስንጠይቅ የነገሩ ባለቤቶች እንደሆንን በማሰብ አይደለም የምንጠይቀው፣ ከሱ የሚቸረንን ቸርነቱን በመቀበል በአደራ ያንን የሰጠንን ነገር ይዘን ለመገኘት። እግዚአብሔር የሚያስፈልገንን ያውቃል። ከእርሱ ጋር ያለንን ግንኙነታችንን እንዲያድግ ይፈልጋል። ስለዚህ በእርሱ ላይ ያለን ጥገኝነት የበለጠ እንዲያድግ ይፈልጋል። በሰዋዊው ቋንቋ ብቻ ነው ሰዎች 18 ዓመት ሲሞላቸው ኢንዲፔንደንት ሆኗል የሚባል ዲክለሬሽን የሚሰጠው ማለት ነው። እዛ አሜሪካን አይ ቲንክ ሁለት አይነት እድሜዎች አሉ፣ 18 እና 21 አይደለ? 18 በቃ አዋቂ የሚባልበት ነው፣ 21 ደግሞ መጠጥ መጠጣት የሚጀምርበት ነው አይነት ነገር ማለት ነው። ግን በእግዚአብሔር ፊት ስንኖር እኔና እናንተ መቼውንም እድሜያችን በስሎ አደልት ተብለን የምንባልበት አይነት ዘመን ውስጥ አንገባ። ያ ማለት አንበስልም ማለት አይደለም፣ ግን ራሳችንን ችለን አንገኝም። እግዚአብሔር የእርሱ ጥገኞች ሆነን እንድንኖር ነው የሚፈልገው። በጎ ስጦታ ፍጹም በረከት ከላይ ከሰማያት ከብርሃናት አባት ይወርዳሉ፣ በእርሱ ዘንድ መለወጥም ከመዞር የተነሳ የሚያርፍ ጥላም የለም። ጳውሎስ ምን አለ? አምላኬ እንደማለ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። ዳዊት በመዝሙሩ ላይ ምን ብሎ ተናገረ? አንተ እጅህን ትዘረጋለህ፣ የሕያዋን ፍጥረታትንም ሁሉ ፍላጎት ታረካለህ። እዛው ላይ ምን ይላል? አንተ ፊትን በሰወርክ ጊዜ ሁሉም ይላል ይጨነቃሉ ብሎ ይላል። እግዚአብሔር ፊቱን ሲሰውር ወገኖች፣ እኔና እናንተ የዕለት እንጀራችንን ብለን ስንል የእውነት ከእግዚአብሔር ጋር ያለንን ከእርሱ በእርሱ ላይ ያለን ጥገኝነት እንዴት እናየዋለን? በእግዚአብሔር እንደሚታመን ሰው ነው የምንኖረው ወይ? እኔና የእናንተ ጉዳይ በነከሌና በነከሌት እጅ ነው ያለው ወይንስ የእውነት እግዚአብሔር በቃ የእሱ መለኮታዊ ማንነቱ እስካሁን ድረስ ደርድረን ያየናቸው ሀሳቦች የእሱን ማንነት አጉልተው የሚያሳዩ ነው አይደለ? አሁን ስንመጣ እኛ በእርሱ ላይ ያለንን ጥገኝነት ደግሞ አጉልተው የሚያሳይ ነው። ስለዚህ ያለ ምንም ሀፍረት የዕለት ተዕለት ፍላጎታችንን በእግዚአብሔር ፊት እናመጣለን ወይ? እናቀርባለን ወይ? ይህ እናንተን ለመውቀስ የምናገረው ሳይሆን እኔም በዛው ተመሳሳይ መርከብ ላይ ያለውኝ ሰው ነኝ፣ የተለየውኝ ሰው አይደለውኝ። ስለዚህ ልመኖቻችን ከራሳችን ጥቅምና ፍላጎት አንጻር ነው ወይንስ የእርሱን ክብርና ማንነት ሊያሳይ በሚችል ማንነት ነው የምንጸልየው? የእግዚአብሔርን መንግስት ምንነት ያስቀድማል ወይ? የዕለት እንጀራችንን ብሎ ሲል ለግለሰቡ ጥቅም አይደለም እየጸለይን ያለን፣ ለሁላችንም የሚሆነውን ነገር ስለዚህ የለት እንጀራ ብለን ስንል የተሰጠንን ነገር እንደ ባለ አደራ ታማኞች ሆነን እንድንኖርበትም ጭምር። ይሄ ህብረታዊ ነው፣ ተናጠላዊ አይደለም። ሐዋርያት ሥራን ከመጀመሪያው እስከ መጨረሻው ከአንዱ ከመጀመሪያው ምዕራፍ ከምዕራፍ 1 እስከ 28 ስትመለከቱት አብሮነታቸውን በጣም ትመለከታላችሁ። እንግዲህ እንዳለመታደል ሆኖ ነው አይደል የሚባለው? እንዳለመታደል ሆኖ አሁን ያለንበት ዘመን የሰጠን ክርስቲያናዊው ነገር በጣም ግለሰባዊ ሆኗል አይደለ? ግለሰባዊ ስለሆነ ጠፋሽ ጠፋህ እንኳን ለመባባል እንሳቀቃለን አለ አንዳንድ ጊዜ እንደው እየጠፋ ምናምን ስንባባል አይነት ነገር። ምክንያቱም ይሄ በእግዚአብሔር በማህበር ውስጥ ያስቀመጠው የተቀደሰ ዓላማ በጣም በሆነ ምክንያት ተበላሽቶብናል ማለት። ይሄ በማንም ላይ የምናሳበበው አይደለም፣ የሁላችንም ኃላፊነት ራሳችን የምናደርገውና የምንኖረው ስለሆነ እግዚአብሔር ይህንን ባለአደራነት በጣም ለአብርሃም ሲሰጠው ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ የሚለው አባባል በጣም ገናናነት፣ ታላቅነት የእሱ ይመስላል አደለ? ግን የአብርሃምን መስመርና መንገድ ተከትለን ስንሄድ በአብርሃም ውስጥ የምናየው ነገር በጣም የተለየ ነው። የክርስቶስ ማንነት በአብርሃም ለተሰጠው ኪዳን እግዚአብሔር ታማኝነቱን በማሳየት በእሱ ስም የተባለው እኛ ጋር የደረሰ በረከት ማለት ነው። ባለአደራነት ሲባል እንግዲህ አብርሃም የተጠነቀቀለት ነገር አለ፣ የተቀበለው አደራ አለ። አብርሃም መባረኩን ሲያስብ መባረኩ ስለሱ ብቻ አይደለም። አብርሃም ከዛ በኋላ ይስሐቅ፣ ከይስሐቅ ያዕቆብ እያለ 12ቱ ነገድ፣ ከዛ በኋላ ወደ እስራኤል፣ ከዛ በኋላ ወደ ዳዊት፣ ከዛ በኋላ እያለ መጣ መጣና ኢየሱስ ጋር ሲደርስ ለካስ ሁሉም ነገር ሲተሳሰር የመጨረሻ ግብና ዓላማው ባለ አደራነትም ጭምር ነው። እግዚአብሔር የሰጠን የትኛውም ነገር ታላቅ ሕዝብ አደርግሃለሁ እባርክሃለሁ ምናምን ሲባል ከከሌ እና ከከሌት እንደምንበልጥ የሆነ ነገር ለማሳየት አይደለም። ያለን ነገር ከንትና የተሻለ እንደሆነ አይነት ነገር። ልጆች ሆናችሁ ትዝ አይላችሁም? ጫማ ምናምን ሲገዛላችሁ ውጭ ወታችሁ ጫማችሁን ለማሳየት ወይም ደግሞ አዲስ ዲስኮ ሰዓት ከተገዛላችሁ አስሬ ነው ብታዩት እንደዚህ ያደርጋችሁ። ምክንያቱም ያ ሌሎችን ሊያጓጓ የሚችል ነገር ስለሆነ ማለት ነው። ከእግዚአብሔር ጋር ያለን ግንኙነት እንደዛ አይደለም። በቃ ሲባርከን የሚባርከን ባለ አደራዎች እንድንሆን ፈልጎ ነው። ሲሰጠን የሰጠን አንደኛ ዜና ላይ እንደሚናገረው ሁሉ የተገኘው ከአንተ ነው፣ ለአንተም የሰጠንህ ከእጅህ የተቀበልነውን ነው። ይህ ጸሎት ልመና ስለመቀበል ብቻ አይደለም የሚያስተምር ስለ ኃላፊነትም ጭምር ነው የሚያስተምር። ይህ ኃላፊነት ብዬ ስላችሁ ሶስቱ ገዎች እላቸዋለሁ እኔ። ሶስቱ ገዎች ገንዘብ፣ ጊዜ፣ ጉልበት። እነዚህ ሁሉ ነገሮች ከእግዚአብሔር የተቀበልናቸው። እዚህ ውስጥ አሁን በጣም የምነካካቸው ነገሮች ማናችሁንም ለመናገር አይደለም፣ ሚስ አንደርስታንድ እንዳታደርጉ። ጊዜያችንን በምንና እንዴት ነው ከእግዚአብሔር የተቀበልነውን አደራ የምናባክነው የምናጠፋው? ማለት ተገቢው ነገር ላይ ኢንቨስት እናደርገዋለን ወይስ እንቀብረዋለን አይነት ነገር። ገንዘባችን በምን አይነት ነገር ላይ ነው የሚባክነው? ይሄ እግዚአብሔር በተገቢ መንገድ እንድናስተዳድረው የሰጠን ኢየሱስ ክርስቶስ ጌታቸው በሄደ ጊዜ ለአንዱ አንድ፣ ለሌላኛው ሁለት፣ ለሌላኛው አምስት ምናን ሰጣቸው ብሎ ይላል አይደል? ዮሐንስ ማን ነው ማቴዎስ ወንጌል ምዕራፍ 24 ወይም 24 ወይም 25 ላይ ከዛ በኋላ አንደኛው ቀበረው ይላል፣ ሌሎቹ ሁለቱ ሰሩበት። ስለዚህ ትጋትን የሚጠይቅ ህይወት ነው ማለት ነው። ባለፈው ታስታውስኩ እንደሆነ ኢንተንሽናሊቲ በጣም ሆም ብለን የምናደርገው ነገር ነው ብሎ ወንድማችን አቤ የተናገረው ነገር አንድ ሁለት ሶስት አራት ብለን እንቆጥራለን እንጂ አምስት ዘጠኝ አስራ አንድ ምናምን እያለ አንቆጥርም። የተሰጠንና የተቀበልነውን ነገር ቀብረነው የትኛውን የሚያክል ብንጸልይበት አይሰራም አይነት ነገር ሊሰራበት የሚገባ ነገር አይደል? ቀንቀን ሳለ እንደ ሰራው የተሰጠኝ አለኝ ነው አይደል ያለው። ጉልበታችን ሳይደክም ማለት መስራት በምንችልበት ጊዜ ላይ አንዳንዴ በጣም ጊዜያችንን በጣም የሚወስዱብን ነገሮች አሉ አይደል? ሳንወሻሽ ማለት ነው። እነዛን ነገሮቻችንን የእውነት ይሄ የዕለት እንጀራችንን ስጠን ዛሬ ብለን ስንል እግዚአብሔር በቸርነቱ ልክ ሲሰጠን ማለት ነው። እንካ ብሎ አይነት ነገር ይሰጠን። ባለፉት አስታውሱ እንደሆነ 1441 የሚል ምሳሌ ተናግሬ ነበረ። 1441 1441 ዶላር እንለውጠው እሱ ስንለውጠው ደግሞ እሱ ወደ ደቂቃ ማለት ነው። በቀን 1441 ደቂቃዎች አሉን። እነዚህ ሰልፍ ኢምፕሩቭመንት የሚሰሩ ሰዎች 1441 ይሉታል። ስለዚህ 1441 ዶላር በእጃችሁ ላይ በየዕለቱ ቢሰጣችሁ ካን ዩ ኢማጂን ምን እንደምታደርጉት? 1441 ዶላር በየቀኑ ቢሰጣችሁ ልታደርጉ የምትችሉትን ነገር አስቡት ማለት ነው። ስለዚህ እንዳይባክን ማለት ነው። ይሄ ጸሎት በጣም ከባለ አደራነታችን ጋር የተገናኘ ነው፣ ከእግዚአብሔር ከተሰጠን መግቦት ጋር። ይሄ በረከቱን አትረፍርፎ ሲባርከን እንዳልኳችሁ በጣም ገንዘብ፣ ጊዜ፣ ጉልበት በጣም ቁልፍ የሆኑ ነገሮች ናቸው፣ ሶስቱ ገቦች። የኔና የእናንተን ልባችንን በጣም ነፍሳችንን ሰቅዞ የሚይዝብን ነገር ምንድን ነው? መጽሐፉን ለመግለጥ እንታገላለን አይደል? የሚታገለን ነገር አለ ወይ? በነገራችን ላይ የራሳችንን መግፋት በደንብ አለብን። መጽሐፉን ለማንበብ እኔ በጣም እርግጠኛ ሆኜ የምነግራችሁ የተለየ ነገር መጥቶ ነክቶን እንድናነብ አያደርገንም። ራስን ማስለመድ ያስፈልገናል። ይሄ ባለአደራነት ወገኖች፣ እግዚአብሔር ለሚሰጠን ለማንኛውም ነገር ባለአደራ መጋቢዎች እንደሆንን እንዲገባን ያስፈልጋል። ባለአደራ መጋቢ ሌላውን ንብረት ያስተዳድራል። የተቀበልነው የእግዚአብሔርን ንብረት ነው። የተቀበልነው ጊዜ የእግዚአብሔር ጊዜ ነው። የተቀበልነው ነገር የእግዚአብሔር ነው። ምንም እንኳን በገነት ውስጥ በአትክልቱ ቦታ ሁሉን ነገር አሟልቶ ቢሰጣቸውም፣ ነገር ግን ያ ንብረት የእግዚአብሔር ነው አለ። አስተዳድሩት ብሎ ሰጣቸው ነው አለ የሚለው። እንዲያስተዳድሩ የሰጣቸው ነገር እግዚአብሔር። በጣም በእግዚአብሔር ፊት መልስ እንመልሳለን። ለማስፈራራት አይደለም አለ መጽሐፉ፣ የመጽሐፉ እውነት ይህን ስለሚናገር ማለት ነው። እና በእግዚአብሔር ፊት ስንቆም በእሳት የሚፈተንበት ጊዜ አለ አይደለ? ከዛ በጭድ በአገዳ በእንጨት የገነቡ አሉ። እና በቃ ነፍሳቸው እንደምንም ትተርፋለች ብሎ ይለናል። ነገር ግን ይፈተሻል፣ ይፈተናል። እና የኔና የእናንተን ባለ አደራነት እንዴት ነው የምንመለከተው? እግዚአብሔር ለሚሰጠን ለማንኛውም ነገር ይሄ መጋቢነታችን ወገኖች፣ ለእርሱ ክብር እንዲሆን እንዲውል እግዚአብሔር ስጦታዎችን በጸጋው የተቀበልነውን ነገር ለሌሎች እንዲሆን ለሌሎች እንዲደርስ በጣም ልናያቸው የሚገባ ልናስተውላቸው የሚገቡ በተለይ ጢሞቴዎስን ጳውሎስ ምን ብሎ ይለዋል? በዚህ ዓለም ባለጠጎች የሆኑቱ እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። መልካም እንዲሰሩ ተመልከቱ፣ መልካም እንዲሰሩ ቸርነትንና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ያከማቻሉና። በተሰጠን ባለን ነገር ለጋስ እንሆን። የግድ ሰዎች ማወቅ የለባቸውም እኛ እኔና እናንተ የምናደርገውን ነገር። ግን ቸርነታችን ግን በእውነት እግዚአብሔር የሚመለከተው ይሁንልን። በእጃችን ያለው ነገር ተራ ነገር አይደለም ወገኖች። ባለ አደራ ሆኖ መገኘት ይሄ ሸማችነት ወይም ደግሞ ይሄ ኮንሱመር አይነት ክርስትና ያወጣናል። ባለአደራነታችን በጣም ሲገባ ምክንያት አለኝ ይህንን ብዬ የምልበት። ብዙ ጊዜ ቤተክርስቲያን እግዚአብሔርን የሚያመልኩ የምናመልክ እኔና እናንተ የሚመቸንን ነው እንጂ የምንፈልገው ለእሱ የሚሆነውን ለማድረግ አይደለም አይደል? ብዙ ጊዜ በጣም እንትኑ አልተመቸኝም እንትን አልተመቸኝም ምናምን ብለን እንላለን። ግን ጥያቄው መሆን ያለበት እኔና እናንተ ለዚህ ለተሰጠን ነገር ታማኞች ሆነን ተገኝተናል ወይ? አሁን በዛ ውስጥ ለእኔ የሚመች ነገር አለው ወይ የሚለውን ሳይሆን የተቀበልኩት ነገር ለሱ ክብር በሚሆን ማንነት። አንዳንድ ጊዜ ስልኮቻችን ላይ ምናምን የምናያቸው ነገሮች ራሱ ሲስተሙ አልጎሪትሙ ምን ያደርጋል? በቃ ጥበበ ይህንን ነገር አይቷል፣ ይህንን ነገር ስለሚወድ ይህንን ነገር ፊድ ላድርገው። አይገርማችሁ? ፊድ የሚለው ቋንቋ ራሱ ምግብ እንደ ምግብ አይነት ነገር ነው አይደለ? ፊድ ላድርገው ይልና ያንን መልሶ ይሰጠናል። ስለዚህ አልጎሪትሙ በራሱ ለእኛ የሚመቸውን ነገር ማለት ነው። ማለት ከእግዚአብሔር ጋር ያለን አገልግሎት በእርሱ ላይ ጥገኞች ከሆንን አስቡት። በምድረ በዳ የሄዱ የነበሩት የእስራኤል ሕዝብ የሚጓዙበት መንገድ አመቺ አይደለም። ለነሱ በጣም በቃ የተደላደለ ሆኖ እንዲሄዱ አልፈለገም እግዚአብሔር። የራሱ ምክንያት አለው። ከዚህ ከሸማችነት መንፈስ ወጥተን ለእኔ ምን ይጠቅመኛል የሚለውን ሳይሆን ለእኛ የዕለት እንጀራችንን ብሎ ስለሚል ለሁላችን የሚጠቅመን ምንድን ነው? ወገኖች ከዚህ መንፈስ በጣም ለመላቀቅ ፍቱን መድኃኒት አለ። ማርከሻ ይባላል አይደል? አንቲዶት ነው የሚባለው በእንግሊዝኛ። ይህንን ባለ አደራነታችንን አጥብቀን እንያዘው። እግዚአብሔር የሚሰጠን ነገር ሁሉ የእርሱ ጥገኞች እንደሆንን ብቻ ሳይሆን ከእርሱ በስጦታ የተቀበልናቸውን ነገሮች ባለ አደራ መሆናችንን ማሳያ ነው። በሲምፕል ምሳሌ፣ በቀላል ምሳሌ በስራ ቤት ውስጥ ኃላፊነት ሲሰጣችሁ እንደፈለጋችሁ አድርጋችሁ ትሰሩታላችሁ ወይስ እንደሚጠበቅባችሁ አድርጋችሁ ነው የምትሰሩት? እንደሚጠበቅብን አይደለ? ምክንያቱም እንደፈለግን ብንሰራው ከበላይ የሆነ አለቃ ሲመጣ ጎሽ በርታ ብሎ ትከሻችንን መታ መታ ያደርገዋል ወይንስ በሩን ከፍቶ መንገዱን ያሳየናል? አይደለ? ባለ አደራነታችን ወገኖቼ እኛ ለእግዚአብሔር ታማኝ መሆናችንን ብቻ ሳይሆን በሸማችነት እንዳንመላለስ የሚያግዝ ገንዘባችን፣ ጊዜያችን፣ እድሎቻችን። አንዳንዴ ቁጭ ብዬ 2011 እስከ 2015 የነበረኝን ጊዜውን ፍሬሙን ሳስበው ቢመለስልኝ ብዬ አስባለሁ ለራሴ ማለት ነው። ያ ታይም ምንድነው እሱ ቁጭ ብዬ በጣም ጊዜ ኖሮኝ ኦፍኮርስ ተጠቀምበታለሁ፣ ግን አሁን ሳስበው ግን ከዛ በላይም ልጠቀምበት ይችል ነበረ ብዬ እላለሁ። በጣም የሚባክን ነገር እንዳይኖርብን እግዚአብሔር ለእርሱ ክብር የሚሆነውን ነገር እንድናደርግ በየዕለት ተዕለት ኑሯችን በጣም እኔና እናንተ ጥገኞች ነን። በህይወታችን ውስጥ ቅድሚያ መሆን ያለበትን ነገር ለእርሱ ክብር እንዲሆን ዋጋችንን በክርስቶስ ማወቅ፣ የትኛውም ውድድር ዓለም ውስጥ ገብተን ለመወዳደር ሳይሆን ነገር ግን በክርስቶስ የሆነው ነገር ነው በስተመጨረሻ የሚያስመሰግንን በእግዚአብሔር የተሰጠንን አደራ። ምክንያቱም ጳውሎስ ምን አለ? እንግዲህ እኔ አለ የኋላዬን ትቼ የፊቴን ለመያዝ ምን አደርጋለሁኝ? እዘረጋለሁ። በክርስቶስ ያለውን ሽልማት ለመቀበል አለ ማለት ከፊት ለፊቱ ያለው ምን እንደሆነ ስለሚያውቅ ኢየሱስ ክርስቶስ በዛ ባለፈበት መከራ ውስጥ ሁሉ አልፎ ነገር ግን በኃጢአት ሳይያዝ በፊቱ ያለውን ደስታ ተመልክቶ ምሳሌ ሆኖ በፊታችን የሮጠውን ሩጫ ዕብራውያን መጽሐፍ ምዕራፍ 12 ላይ እንደሚናገረው እሱ የእምነታችን ጀማሪ ፈጻሚ የሆነውን ኢየሱስን ተመልክተ እግዚአብሔር መታመናችን በተቀበልነው አደራ ጥገኞች ማነው ባለአደራዎች እንደሆንን ጥገኞች እንደሆንን በእርሱ ላይ ጥገኞች መሆናችን ከፍርሃት ከጭንቀት ነፃ እንድንሆን ያደርገናል። አስባችሁታል? ልጆቻችሁ ቤት እንዳልኳችሁ ቅድም መተው ቤት እንደው የምበላው ነገር ይኖርን ብለው ስጋት እንኳን ገብቷቸው አያውቅም። በፍጹም አስበው አያውቅም። በእግዚአብሔር ላይ ጥገኞች ስንሆን ይሄ አንግዛይቲ የሚሉት ነገር አለ አይደለ? ይሄ ጭንቀት ፍርሃት በቃ ማለት እግዚአብሔር በመግቦቱ ሁሉን የሚችል አምላክ ስለሆነ በእርሱ ላይ ያለኝን መታመን በገባኝ መጠን ባወቅኩት በተረዳሁኝ መጠን በጣም ልቤ እርግጠኛ ነው። ይህን ጸሎት እንግዲህ ከጭንቀትና ከዚህ አይነት ነገር እግዚአብሔር ያሳርፈናል ብለን ስንል በጣም የኔና የእናንተን ማንነት በእርሱ ላይ ያለንን ጥገኝነት የሚያሳድግልን ነው። የእስራኤል ሕዝብ በግብፅ በነበረበት ባርነት ውስጥ በጣም ቀንበር ውስጥ ነበረ። የግብፅ ገዦቻቸው በጣም ጨካኞች ናቸው። አስታውሱ እንደሆነ ሕዝቡን እንዲለቅ እግዚአብሔር መልእክተኛን በሙሴ በኩል ላከ። ከዛ በኋላ አይ እንዴ እነዚህማ ምን አለ ፈርዖን ጠግበዋል አይነት ነገር አለ። ስለዚህ እንደውም ከዚህ በኋላ ጭድ አትስጧቸው ራሳቸው ሄደው ያምጡ የሚል አይነት ነገር። ከዛ በኋላ ጭካኔው በጣም እየጨመረ መጣ ማለት ነው። ከዛ በኋላ ምድረ በዳ ላይ ልክ ሲወጡ ምድረ በዳ ላይ በወጡ ጊዜ እግዚአብሔር እንዲያውቁት የፈለገው ነገር ያለ ይመስለኛል። ሳስበው ማለት ነው እንዲያውቁት የፈለገው ነገር ያለ ይመስለኛል። እነዛ ገዢዎቻቸው ክፉ ስለሆኑና በእነሱ ባርነት ውስጥ ሲኖሩ ለነገ የሚባለውን ነገር ሲያስቡ ፍርሃት በጣም ነበራቸው። ሊበሉ ይችሉ እንደሆነም አያስቡ ማለት ገዢዎቻቸው እንደሚሰጧቸው እንደሚመግቧቸው እንኳን አያውቁ። ስለዚህ እግዚአብሔር በየዕለቱ ነበር የሚሰጣቸው መና ምን የሚለው ነው አደለ? በየዕለቱ። ከዛ ግን አንድ ኤክሰፕሽን የሆነች ቀን አለች፣ ሰንበት አደለ? ሰንበት ከመምጣቷ በፊት ይሰበስባሉ። ለሁለት ቀን ነው። እዛ ሰብስበው መጽሐፍ ቅዱስ ምን ይላል? ብዙ የሰበሰበ አላተረፈም ጥቂትም የሰበሰበ አላጎደለም በጣም የሚገርም ነው አይደል እግዚአብሔር መግቦቱ ማለት ግን ከዛ በላይ ግን እግዚአብሔር እንዲያውቁ የፈለገው ነገር ምንድነው እሱ የነበረባቸውን እንደው ይሳካ ይሆን 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 የሚለውን ጭንቀታቸውን በጣም አራገፈላቸው ማለት ለካስ በየለቱ ከሱ በሚመጣው መና 40 አመት ነህሚያ ላይ እንደሚናገረው መዝሙር መጽሐፍ ላይ እንደሚናገረው ጫማቸው ሳይያልቅ ልብሳቸው ሳይቀደድ ብዙ ጊዜ ይሄን ስብከት ሰምታችኋል እርግጠኛ ነኝ ማለት እኮ ትንሹ ሰውዬ 40 አመት እስከሚሞላው ድረስ አሮ ነው ጫማውም አንድ ላይ ያርጋል ማለት ነው ልብሳቸው ሳይቀደድ በእግዚአብሔር ላይ ያላቸውን ጥገኝነት እንዲያውቁት እንዲረዱት አድርጎ ይመራቸዋል በጣም አንድ ጥያቄ ልጠይቃችሁ ትላንት ከትላንት ወዲያ ያለፈው አመት ያለፈው ሳምንት ሁለት ሶስት አመት ወደ ኋላ ሄዳችሁ ስትጠይቁ ራሳችሁ ስታዩ በጣም አላለፈውም ብላችሁ የምታስቧቸው ጊዜያቶች ነበሩ አይደለ ወይ ይሄማ እንዴት ይሆናል አይነት ነገር ብላችሁ የምትሉት በጣም እርግጠኛ ሆኜ ልንገራችሁ ያንን የመና ታሪክ አሰው እግዚአብሔር ያንን ቀን በዛ መልኩ ካሳለፈንና ያ ቀን ጨለማ የነበረው ቀን ወደ ብርሃን መለወጥ ከቻለ በጣም እርግጠኛ ነኝ ዛሬ ያለንበት ሁኔታ በተመሳሳይ ሰዓት በእርሱ ላይ በመደገፍ ነገን ማየት እንችላለን የድሮ ገዢዎቻችን በባርነት ያስተዳድሩን የነበሩት በጣም ጨካኞች ናቸው ይሄኛው መንግስት የመጣንበት የገባንበት መንግስት ገዢ ንጉሱ በጣም ቸር በጣም ባለጸጋ ነው ማለት ኢቭን ውጪ ያሉትን ሁሉ ጠርተ አራኑ ብሉ ብለን ሁሉ መንጋብዝበት አይነት ይሄ ያልቃል ብሎ የማይሰስት ማለት ነው ይህ ምግብ ይባክናልን ብሎ የማይል ኢየሱስ ጋ በጣም በቂ ነው ወገኖች ከልቤ በጣም 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 ላበረታታችሁ ፈልጋለሁ የእግዚአብሔር ጸጋ ሁላችንም ታሪክ አለን በነገራችን ላይ ወደ ኋላ መለስ ብለን ብናወራ ለነን ለምንችላቸው ብዙ ታሪክ አለን አይደል የእግዚአብሔር ጸጋ በጣም በጣም ከምንገምተው በላይ በቂ ነው በየለቱ በርሱ ላይ ያለን መደገፍ መታመን የሁለተኛው ዓለም ጦርነት ባበቃ ጊዜ የአላይ የሆኑት እንትኖች ግንባር የፈጠሩት ተዋጊዎች በየከተማው ነጻ ካወጡ በኋላ የአንፎርቹኔትሊ ብዙ ልጆች ህፃናቶች በየመንገዱ በየመንደሩ ያለ ወላጅ ያለ ምናምን ተገኝተው በጣም ሰበሰቧቸው ማለት ነው ሰብስበው አመጧቸው አንድ ካምፓስ ገቧቸው እና በጣም ብዙ መከራ አልፈዋል እነዚህ ልጆች ጣም ትልቅ የሆነ ረሃብ ችግር ውስጥ ከመሳለፋቸው የተነሳ ምን እንበላለን የሚለው ነገር ሁሉ ግዜ ጥያቄያቸው ነበር ካጠባቸው ካበሏቸው ካጠጧቸው በኋላ ስቲል ልጆቹ ወደ መኝታ ሲሄዱ በጣም ይጨነቃሉ ምን እንበላለን የሚለው ሐሳብ ያስጨንቃቸዋል ይሄንን ነገር በጣም የታዘበ የስነ ልቦና ሰው ማለት ስለ ልቦና ያጠና ሰው ምን አለ ኦኬ ልጆቹ ወደ መኝታ ሲሄዱ ትንንሽ የተቆረሰ ዳቦ በእጃቸው ላይ እንስጣቸው እና ይሄንን አትበሉትም ግን ያዙት አጥገባዋቸው ማለት ነው ያዙትና ተኙ ከዛ ነገ ደሞ ስትነሱ ደሞ ሌላ ብዙ ምግብ አለ የሚል ማጽናኛ ሰጧቸው እነዚህ ልጆች ያንን ዳቦ ይዘው ሲተኙ በጣም የሚገርም መንቅልፍ ተኙ በሰላም ተኙ በቃ ማለት በጃችን ላይ ይሄ እግዚአብሔር የሚሰጠን ነገር አለ የሱ ማሳያ የሆነ ማለት ነው እርሱ ትላንትናን የተሻገርንበትን ያለፍንበትን ማንነት ማሳያ እግዚአብሔር ረኛዬ ነው የሚያሳጣኝ የለም ብለን እንጠቅሳለን አይደል ግን እዛ ሁኔታው ስንገኝ እኔና እናንተ የውነት ያቺ በጃችን ያለችው ዳቦ መያዝ ያለብን ያንን ማለት ነው ወገኖቼ ነገ ሸክማችንን የነገው ነገራችንን ዛሬ ለመሸከም አናስብን ቶ ለነገ ክፋቱ ይበቃዋል ብሎ ኢየሱስ ተናገረ የሚያስፈልገን ጸጋ እግዚአብሔርን መታመን ብቻ በየለቱ በእግዚአብሔር ቃል ራሳችንን በመመገብ አይምሯችንን በማስያዝ ጊዜያችን ህይወታችንን በእግዚአብሔር በጎ በሆነው ፈቃድ ነገር ሐሳብ ዙሪያ በጣም ውሏችን በዛው ውስጥ ያጠነጠነ እንዲሆን ስለዚህ የለት እንጀራ በየቀኑ ስለምንመገበው እንጀራ ከርሱ ማግኔታችንን ማሳያ ብቻ አይደለም እግዚአብሔር ልባችንን የሚቀርጽበት ከዚህም የተነሳ በእርሱ ጥገኛ የምንሆንበትን ለተሰጠን አደራ ታማኞች ሆነን እንድንገኝ በዳሳብ የመጠቅለያ ሲሄድ ስለዚህ ጸሎታችን በአብ ላይ በየለቱ በእግዚአብሔር አብ ላይ በየለቱ ጥገኞች መሆናችንን በልመና የምናቀርብበት እንደ ልጆች በርሱ መታመንን እኛን የሚያስተምርበት ነው። ይሄ ጸሎት በቂነቱን መግቦቱንና በርሱ ላይ መታመንን ይሄ ጸሎት በየለቱ ለዛሬያችን በመግቦቱ በቂ መሆኑ አብን እንድንታመንበት አብን እንድንታመንበት ዘንድ የቀረበ ጥሪ ነው። ይሄ ስግብግብነትንና የነገን ጭንቀትን የምንዋጋበት የጸሎት ልመና ነው። በብዙ ቁጥር እንጀራችንን ስጠን የሚለው ጸሎት የግለኝነት ሳይሆን የህብረትን ምንነት የሚያሳይ ነው። አንዳንዶቻችን ለሌሎቻችን እንደ ቤተሰብ የተሳሰርን መሆናችንንም ማሳያ ነው። ዘመነ ፍጻሜ ማለትም የእግዚአብሔር መንግስት ጸሎትም ነው። ለሥጋችን ከምንመገበው እንጀራ ያለፈ የበለጠውን የህይወት እንጀራ የእግዚአብሔርን መንግስት ማዕድ ክርስቶስ የህይወት እንጀራችንን የምናስብበት ጸሎትም ነው። አሜን። ሁላችንንም እግዚአብሔር ይርዳን። በጌታ ፊት ተነስተን ጸልያለን።